The Voice of America. ህገ መንግስቱን ጨምሮ የተለያዩ ህጎች እንዴት መሻሻል እንዳለባቸው የሚቀርቡ የመፍትሄ ሐሳቦች እንዲበረታቱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎ አሳስበዋል። የመረጃ ነጻነትና የመገናኛ ብዙሃን አዋጅ በመሻሻል ሂደት ላይ ካሉት ህግጋት አንዱ መሆኑን የጠቀሱት አፈ ጉባኤ ታደሰ በዚህ ርዕሰ ጉዳይ ላይ የተዘጋጀ መጽሐፍ መርቀዋል። መጽሐፉን የጻፉት የፓርላማ አባል አቶ አማኑኤል አብርሃም የኢትዮጵያን ወቅታዊ ሁኔታና ዳራ ያሉትን ለማካተት መሞከራቸውን ገልጠዋል። እስክንድር ፍሬው ነው ዘገባውን ያላከልን።
አወዛጋቢውን የ1997 ምርጫ ተከትሎ ነው ኢህአዴግ ተቃዋሚዎች አስፋይ ሲሉ የሚጠሯቸውን የተለያዩ ህጎች በፓርላማ ያጸደቀው። በ2001 ዓ.ም ተመረተ የጸደቀው የመረጃ ነጻነትና የመገናኛ ብዙሃን አዋጅ ደግሞ ከነዚህ ህጎች መካከል ይጠቀሳል። ከዝግጅቱ ሂደት ጀምሮ ተቃውሞ የገጠመው ይህ አዋጅ የመገናኛ ብዙሃንንና የጋዜጠኞችን መብት የገደበ የሀገሪቱን ህገ መንግስትም ሳይቀር የጣሰ መሆኑን በዘርፉ የተሰማሩ ባለሙያዎችና የሰብአዊ መብት ድርጅቶች ሲናገሩ ቆይተዋል። የኢትዮጵያ መንግስት ጋዜጠኞችን በማሰር በዓለም የደረጃ ሰንጠረዥ ውስጥ መግባት የጀመረውም የዚህን ህግ መውጣት ተከትሎ ነው። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና በሀገሪቱ የተጀመረው የለውጥ ሂደት ግን ይህና ሌሎችም አዋጆች እንደገና እንዲመረመሩ መንገድ ከፍቷል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎም ጥረቱ በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን የጠቆሙት
በአሁኑ ጊዜ በተለይም አገራችን እና መንግስታችን በማህበራዊ፣ ባህላዊና ኢኮኖሚያዊ ዘርፎች ዘርፈ ብዙ ለውጦችን ለማምጣት በቆራጥነት በሚሰራበት እና ለዚህ ስራ ስኬት በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን በእውቀትም በገንዘብም እጃቸው እንዲያውሱ በማጓጓት ላይ እንገኛለን። ከህገ መንግስቱ ጀምሮ የተለያዩ ህጎችን እንዲሁም በደረቁ ከመተቸት የሚችሉትን ያክል በመጻፍ ምን መሆን እንዳለበት የመፍትሄ ሀሳብ የሚያፈልቁ እንዲበረክቱ እንፈልጋለን። በስፋት ከተያያዝነው የሪፎርም አቅጣጫ አንዱና ዋነኛው ታዳጊ ዲሞክራሲያችን ይበልጥ ማጠናከር እንደመሆኑ የዜጎቻችን ያልተገደበ ተሳትፎ ለማረጋገጥ ከምንም በፊት መብትና ነጻነታቸውን ለማረጋገጥ በምንም መልኩ ቢሆን ይህን ሊገድቡ የሚችሉ ህጎችና አሰራሮችን በማሻሻል ከኢፍትሃዊ አሰራር ብቻ ሳይሆን ከስነ ልቦናዊ ጫና ወጥተን ጭምር አርነት የማውጣት አቅጣጫ እየተከተልን እንገኛለን።
የህዝብ ተወካዮች ምክር ቤት አባልና የዚሁ ምክር ቤት የቀድሞው ረዳት የመንግስት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ባባንቱ በዚህ ርዕስ ላይ ያሳተሙት መጽሐፍ ነው ለአፈ ጉባኤው አስተያየት መነሻ የሆነው። የመረጃ ነጻነት ዓለም አቀፍ ተሞክሮዎችና የህግ አፈጻጸም በኢትዮጵያ በሚል ርዕስ የታተመው መጽሐፍ መውጣት በኢትዮጵያ ያለውን አዋጅ ለማሻሻል ጥረት እየተደረገ ካለበት ወቅት ጋር ተገናኝቷል። አፈ ጉባኤ ታገሰ ጫፎ እንዳሉት ታዲያ መጽሐፉ በትክክለኛ ሰዓት የመጣ ነው።
በዚህ ረገድ ቀደም ብሎ ስራ ላይ የነበሩ የተለያዩ ህጎች እንደገና እየተፈተሹ ሲሆን ከነዚህ መካከል የመገናኛ ብዙሃንና የመረጃ ነጻነት ህግ ይገኝበታል። ዛሬ በዚህ ስፍራ ተገኝተን የምናስመርቀው የአቶ አማኑኤል አብርሃም መጽሐፍ ለዚህ ስራችንም ፋይዳው የላቀ እንደሆነ እምነት የጸኑ ነው። በተለይም ግለሰቡ በጉዳዩ ላይ እውቀት ያለውና በሀገራችን የመረጃ ነጻነት ህግ ሲወጣም ሆነ ተግባር ላይ ሲውል በቅርበት መከታተል እድል ስለነበረው የህጉን አፈጻጸም ክፍተቶችም ሆነ በቀጣይ መሻሻል በሚገባቸው ጉዳዮች ላይ ጠቃሚ ልምዶችን እንዳቀረበልን ይሰማኛል።
ሰሞኑን በተካሄደው የዚህ መጽሐፍ የምረቃ ስነ ስርዓት ላይ የተናገሩ ባለሙያዎች ተመሳሳይ ሀሳብ አንጸባርቀዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር የሆኑት ዶክተር ተሻገር ሽፈራው እንዳሉት መጽሐፉ ከፍተኛ ክፍተት ሊደፍን ይችላል።
ይህ መጽሐፍ ብዙም ባልተሰራበት በተለይ በኢትዮጵያ አውድ ውስጥ ብዙም ባልተሰራበት ርዕሰ ጉዳይ ላይ የተሰራ እጅግ ጠቃሚ መጽሐፍ ነው ማለት ይችላል። በቀላል ቋንቋ የተጻፈ ስለ መረጃ ማግኘት መብት፣ ስለ መረጃ ጠባቂዎች ግዴታ፣ ከህግ ጉዳዮች ጋር በተለያዩ የአገሪቱ የፖለቲካ አውድ ውስጥ በሶስት መንግስታት አውድ ውስጥ ይህንን ነገሮች ለማየትና ለመተንተን የሞከረ ስራ ነው። ምናልባት ይህንን ከሙያ አንጻር ልንመለከተው እንችላለን። በኢትዮጵያ ውስጥ የመረጃ ነጻነት ጉዳይ የኢትዮጵያ መገናኛ ብዙሃን ምህዳርን ሲኦል ካደረጉ ጉዳዮች አንዱ ነው።
የቀድሞው የፓርላማ አባል አቶ ግርማ ሰይፉም በዚሁ በአቶ አማኑኤል መጽሐፍ ላይ አስተያየት ከሰጡና ግምገማቸውን ካካፈሉት መካከል ነበሩ። በዘርፉ እውቀታቸውን ማሳደግ ለሚፈልጉ ሰዎች ጥሩ የማጣቀሻ መጽሐፍ ሆኖ እንደሚያገለግል ተቁሟል። ከማኑኤል ጋር የተስማማ ነው ግን ጉድለቱን እንድናገር ነው በማለትም በባለ 200 ገጹ መጽሐፍ ከዚህ አንጻር የተመለከቱትን ጠቃቅሰዋል። ጸሐፊው በተለይ ከመረጃ ነጻነትና የመገናኛ ብዙሃን ጋር በተያያዘ የተከሳቸው ታሪካዊ ዳራዎች መስተካከል እንዳለባቸው ነው አቶ ግርማ የተናገሩት። እሳቸው እንዳሉት ችግሩ ያዋጅ ወይ የሚያፈቃቀም ሳይሆን ሆን ተብሎና ታቅዶ የተሰራ ነበር። ከዚህ አንጻር የዲሞክራሲ ስርዓት ግንባታ ተግልና አብዮታዊ ዲሞክራሲ በሚል በመጋቢት 1999 በወጣው የኢሃዴግ ሰነድ ላይ የተፈረውን በማሳያነት አንስተዋል።
እንመለው ይሄ እንጂ በመንግስት ላይ ተጻፈው አይደለም። ተዳዳሪና ደግሞ ህጋዊ የተባለው ደግሞ ግን አስተላላሚ ምርጫዎች ተገቢ መሆኑን ህዝቡና ከዚያም አልፎ ብዙ ሆኑ የሚዲያ ተዋናይ የሚቀበሉበት ሁኔታ መፍጠር አለበት። ለውጭ ዓለም በዚህ ረገድ የምንወስዳቸው እርምጃዎች ተገቢነት ለማስረዳት ጥረት ማድረግ ያለብን ቢሆንም ጋዜጠኞች በምንም አይነት ምክንያት መታሰራቸውን የማይቀበሉ ኃይሎች በርካታ በመሆናቸው እነዚህን ለማሳመን ከመንገዳችን ወጥተን መሄድ የሚጠይቀን ነገር መኖር የለበትም። እናስራለን። ስለዚህ እናስራለን አይደል? ወንጀል ይስተው። ከመንገዳችን ንቅንቅ አንልም ነው። መንገዳችን ህግን እናከብራለን ነው። እነዚህን እነዚያን የኢኮኖሚ ነገሮች እንደተጠበቁ ሆኖ ህጉን አስተዳደሩን እንዴት ነበር የሚፈጽሙት ነው? ወንድማችን የጸረ ሽብር ህጉ እንደ አንድ ማሳያ ተግዳሮት አድርጎታል። የጸረ ሽብር ህጉ ላይ የጸረ ሽብር ህጉ አንዱ አስተዳደራዊ ጋዜጠኞች አሸባሪ ተብለው የታሰሩበት ሀገር ነው። ስለዚህ የጸረ ሽብር ህጉ አንዱ ስራ የነበረው መጽሐፉ ላይ በደንብ የተገለጸውን እንትን በደንብ ተብሏል። ከላይ የተገለጸውን የፓርቲውን አብዮታዊ ዲሞክራሲ መንገድ ለማገዝ የጸረ ሽብር ህጉ ወጥቷል። ይህን አቶ አማኔ በሚገባ አስቀምጠውታል። ስለ ጸረ ሽብር የወጣው አዋጅ ጋዜጠኞች በነጻነት እንዳይንቀሳቀሱ በሚል ገጽ 161 እና 162 ላይ ብታነቡ ታይቃላችሁ። በትክክል የተከፈለውን ዋጋ አቶ አማኑኤል አስቀምጠውልናል።
እናም ከጀርባ ያሉ የኢሃዴግ ሰነዶችና ሌሎች ፖለቲካዊ ውሳኔዎች በመጽሐፉ መካተት እንደነበረባቸው አቶ ግርማ ጠቁመዋል። አቶ አማኑኤል መጽሐፉን ያሳተሙት ከአመታት በፊት ለመጀመሪያ ዲግሪ ማሟያቸው በእንግሊዝኛ ከጻፉት የጥናት ወረቀት በመነሳት ነው። ከተናንትና እስከዛሬው ወቅታዊ ሁኔታ ያለውን ሂደት ለማካተት መሞከራቸውንም ለአሜሪካ ድምጽ አብራርተዋል።
ያሁን ሁኔታ የራሱ አስተዋጽኦ እንደነበረው ማንም ሊክደው አይችልም። ዞሮ ዞሮ ግን በዛ ወቅትም ቢሆን በጥናቱ በተካሄደበት ወቅትም ቢሆን ለመፍትሄ አቅጣጫ ተብሎ ከተቀመጡት ውስጥ አሁን 6 ኪሎ ሄዶ ላይብረሪ ውስጥ መጽሐፉን የመጀመሪያውን ጥናት ማግኘት ይቻላል አለ ኦሬዲ። ያንንም ቢሆን መሻሻል አለባቸው የተባሉ ነገሮች በዝርዝር የተጠቀሱ ስለሆነ አሁን በጣም ማይነር የሆኑ ነገሮች አንዳንድ ጥቃቅን ነገሮች ተካክለውበት ካልሆነ በስተቀር ከመነሻውም ለዚህ አዋጅ ተፈጻሚነት እስካሁን የነበረውን ሂደት በዝርዝር በመፈተሽ በተለይ በሚቀጥሉት ጊዜያቶች ምን ላይ ቢተኮር የበለጠ ጠቃሚ ነው የሚለውን ነገር ከአሁን ካለው ወቅታዊ ሁኔታ ጋር ለማስተሳሰር የተደረገው ጥረት አለ ብዬ ነው የምወስደው።
ተፈጻሚነት ብለዋል። በቀደም ሲያቀርቡም እርሶ አፈጻጸም የሚሉ ነገሮች ተጠቅመዋል። አፈጉባኤውም አቶ ታገሰ ጫፎም አፈጻጸም የሚሉ ቃላት ተጠቅመዋል። ነገር ግን ሌሎች ከኢህአዴግ በተቃራኒ ያሉ ሰዎች አቶ ግርማ ሰይፉን ጨምሮ በምረቃው ስነስርዓት ላይ የተጋበዟቸውን አፈጻጸም በሚለው አይስማሙም። አፈጻጸም አይደለም ችግሩ፣ የአዋጁ ቁርጠኝነቱ የለም ወይ ደግሞ ሆን ተብሎ ነው የሚደረገው ከኢህአዴግ አብዮታዊ ዲሞክራሲ የተቀዳ ነው ሁሉ ነገር ይላሉ። እርሶ በዚህ ይስማማሉ?
ቁርጠኝነትን በሚመለከት የቁርጠኝነት ችግር እንዳለ በመጽሐፉ በደም ተብራርቶ ተቀምጧል። የቁርጠኝነት ችግር እንዳለ በጥናቱ ወቅትም ከዛ በኋላም እስካሁን ድረስ በነበሩ ሂደቶች ለማረጋገጥ ተችሏል።
አቶ ግርማ ደግሞ በተቃራኒው መንግስት ቁርጠኛ ነበረ፣ ቁርጠኛ የሆነው ግን ነጻ ፕሬስ እንዳይኖር ወይም መገናኛ ብዙሃን በነጻነት እንዳይሰሩ ነው ይላሉ።
ህጉ መኖሩ በራሱ የተወሰነ ነገር ሊያሰራ ይችል ነበረ መኖሩ። ነገር ግን በነበረው ህግም ያህል የነበረው ህግ በሚፈቅደው ልክም ስራዎች ሊሰሩ አልቻሉም። በህጉ ደግሞ ሊሻሻሉ የሚገቡ ዝርዝር ጉዳዮችም ከዛ ተነስቶ ተካተው ቀርቧል። ስለዚህ አሁን በነበረው ህግም በመስራት የሚገባው ያህልን ያለመሰራቱ አንድ ቁጭትና ልህ የሚፈጥር ጉዳይ ሆኖ ሳለ በህጉም መሻሻል የነበረባቸው ያለባቸው በዝርዝር በመጽሐፉም የተመለከቱ ስለሆነ እነዛን አይተው መፍረድ ይቻላል ብዬ ነው የማስበው።
የመገናኛ ብዙሃንና የመረጃ ነጻነት አዋጅን ለማሻሻል በመንግስት የተቋቋመው አማካሪ ምክር ቤት ስራ ከጀመረ ወራት ተቆጥረዋል። እንደዚህ በመጣፈም ሆነ በተለያዩ መንገዶች የሚቀርቡ ሐሳቦችን ታዲያ የበኩላቸውን አስተዋጽኦ እንደሚያበረክቱ ተስፋ ተደርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።